The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 30 2013 ዓመተ ምህረት ዝግጅታችን ጀመረ። በትግራይ ክልል ከ3.8 ሚሊዮን የማያንስ ህዝብ ምግብና ምግብ ነክ ያልሆነ ሰብአዊ እርዳታ እየደረሰው መሆኑን የውጭ ጉዳይ ሚኒስቴር አስታወቀ።
ያው እንደምታውቁት መንግስት 3 ትላልቅ መጀሮችን ወስዷል። አንደኛው ወደዚህ የችግር አካባቢ ወደ ነበረው ወደ ትግራይ ያልተገደበ አክሰስ ሰጥቷል። ሰላም ሚኒስተር በማሳወቅ ብቻ ማንኛውም ረዴት ሰጪ ድርጅት ወደዛ መሄድ እንዲችል የተፈቀደበት ሁኔታ ነው ያለው። ይሄ ብዙ ጊዜ እዚህ እናንተ ስታነሱት የነበረው የዚህ የተራዶ የሚሰጡ ወገኖች ጥያቄ የነበረ ነው።
የሚኒስቴር መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዝርዝሩን ቆየት ብሎ ታደምጣላችሁ። መንግስትና ፖለቲካ ፓርቲን ያለየ የምርጫ ቅስቀሳ እየተካሄደ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አንዳንድ የቀድሞ የህወሓት አመራር አባላትና የሌሎች የእስር ቤት አያያዝ በተገቢው ደረጃ መሆኑን አረጋግጠዋል። ገጡ እነዚህንና ሌሎች በዛ ያሉ የሀገር ውስጥና ዓለም አቀፍ ዘገባዎቻችንን ቆየት ብሎ ታደምጧቸዋላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ላስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ወቅታዊ ሁኔታ ዙሪያ ለአፍሪካ ህብረት የሰላምና ደህንነት ምክር ቤት ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ በገዛ ድንበሮቿ ውስጥ ህግን ለማስከበር እርምጃ በመውሰዷ በዓለም አቀፍ ደረጃ በተቀነባበረ ሴራ ተቃውሞ እየገጠማት ባለበት በዚህ ወቅት የአፍሪካ ሀገሮች ከጎኗ እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በንግግራቸው ከህብረቱ የሰብአዊና የህዝቦች መብቶች ኮሚሽን ጋር ስለ ትግራይ ሁኔታ በግልጽ በጋራ የማጣራት ስራ ለመስራት ዝግጁ ነን ብለዋል። ዝርዝሩን የያዘ ዘገባ በነገው ዕለት እናቀርባለን። የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የቀድሞ የህወሓት አመራር አባላትና ሌሎችም ያሉበት የእስር ቤት አያያዝ በተገቢው ደረጃ መሆኑን አረጋግጡ። የወንጀል ምርመራውን በተቻለ ፍጥነት ማጠናቀቅና የህግ አግባብ በሚፈቅደው መልኩ በዋስትና ሊለቀቁ የሚገባቸውን ታሳሪዎች መለየት እንደሚያስፈልግም አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል።
ኮሚሽኑ ዛሬ ባሰራጨው መግለጫ እንዳለው ኮሚሽነር ዳንኤል በቀለና የኮሚሽኑ ከፍተኛ የባለሙያዎች ቡድን በፌደራል ፖሊስ ኮሚሽን የወንጀል ምርመራ ጽህፈት ቤት በሚገኘው እስር ቤት ከትግራይ ክልል ሁኔታ ጋር በተገናኘ የታሰሩ ተጠርጣሪዎችን ባለፈው የካቲት 27 ቀን 2013 ዓ.ም ጎብኝተዋል። ከቀድሞ የህወሓት አመራር አባላት መካከል ዶክተር አብርሃም ተገስተ፣ አምባሳደር አባይ ወሉ፣ አቶ ሰባት ነጋ፣ አቶ ቴዎድሮስ ሀጎስን ጨምሮ የሌሎችን 21 እስረኞችን አያያዝ የተመለከቱት ዶክተር ዳንኤልና ቡድናቸው የሚገኙበት ሁኔታ በተገቢው ደረጃ መሆኑን አረጋግጠዋል። በታሳሪዎች የተነሱ የአስተዳደር ነክ ጥያቄዎች ላይ ከእስር ቤቱ ኃላፊዎች ጋር ውጤታማ ውይይት አድርገዋል ሲል መግለጫው ያስረዳል። ዶክተር ዳንኤል የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር የወንጀል ምርመራውን በተቻለ ፍጥነት ማጠናቀቅና የሕግ አግባብ በሚፈቅደው መልኩ በዋስትና ሊለቀቁ የሚገባቸውን ታሳሪዎች መለየት አስፈላጊ መሆኑን አሳስበዋል። ታሳሪዎቹ በበኩላቸው ወደ ፌዴራል ፖሊስ እስር ቤት ከመጡ ወዲህ ተገቢ ያልሆነ የእስር አያያዝ አለመኖሩንና ፖሊሶች በተገቢው የሙያ ስነ ምግባር የሚሰሩ መሆኑን ገልጸዋል። በሌላ በኩል ደግሞ ከተያዙ በኋላ ፍርድ ቤት ሳይቀርቡ ለረጅም ጊዜ መቆየታቸውን፣ በተያዙ ጊዜም ስድብ፣ ድብደባና ማስፈራራት እንደደረሰባቸው መግለጻቸውን የኮሚሽኑ መግለጫ ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በመካከለኛው አፍሪካ ሪፐብሊክ የፊታችን እሁድ በድጋሚ ከሚካሄደው የምክር ቤት ምርጫ ተያይዞ ያገረሸው አመጽ እንዳሳሰበው አስታውቋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችው ሪፖርት አለ። ደረጀ ደስታ ያቀርበዋል።
ባለፈው ታህሳስ በመካከለኛው የአፍሪካ ሪፐብሊክ የተካሄደው የምክር ቤት አባላት ምርጫ ከፍተኛ መጭበርበር፣ የሰብአዊ መብት ጥሰትና አመጽ የበዛበት በመሆኑ በዚህኛው ምርጫ ተመሳሳይ ነገር ይፈጸማል የሚለው ስጋት የተባበሩት መንግስታት ድርጅት ባለስልጣናትን አሳስቧል። የሰብአዊ መብት ቢሮ ቃል አቀባይ ራቪን ሻማዳሳኒ ከነዚህ ጥሰቶች ውስጥ አብዛኛውን ኃላፊነት የሚወስዱት ታጣቂዎቹ አማጽያን ናቸው ይላሉ።
They killed and abducted civilians, fired live ammunition to intimidate.
ሰላማዊ ሰዎችን ገድለዋል፣ አፍነዋል። ህዝቡን ለማስፈራራት ዝም ብለው ይተኩሳሉ። የተባበሩት መንግስታት ድርጅት ሰላም አስከባሪዎችን በማጥቃት ባለፈው ታህሳስና ጥር ወር ላይ 7 ሰዎችን ገድለዋል። የምርጫ ጣቢያዎችን ያወድማሉ፣ የምርጫ ቁሳቁሶችን ከጥቅም ውጪ ያደርጓቸዋል። የመንግስት ወኪሎችና ደጋፊዎቻቸው ሰላማዊ ዜጎችን ይገድላሉ፣ አካላዊ ስቃይ ያደርሳሉ፣ ያገኙትን ሁሉ ደስ እንዳላቸው ከየመንገዱ እያያዙ ያስራሉ።
ባለፈው ታህሳስ የተፈጸመውን አመጽና ሁከት ተከትሎ መንግስት የሰዓት ላፊ ገደብ የጣለ ሲሆን ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅም አውጥቷል። ሁኔታው በዚሁ ከቀጠለ እንደ አውሮፓ አቆጣጠር 2013 ላይ አመጸኞቹ የፕሬዝደንት ፍራንሷ ቦአዚዝን ከስልጣን ሲያነሱ ከተፈጠረው ሁኔታ የባሰ ሊሆን እንደሚችል አስጠንቅቀዋል።
As you've seen in many different situations around the world, impunity can
be በአለም ዙሪያ በርካታ የተለያዩ አካባቢዎች እንደምታዩት አለመከሰስና ተጠያቂ አለመሆን ሌሎችን ሊያበረታታና ተጨማሪ ጥሰቶችን ሊያጠናክር ይችላል። ስለዚህ መንግስት እንደዚህ ያሉ አይነት ጥሰቶችን እንደማይታገስና እንዲህ ያሉ ሰዎች ተጠያቂ መሆናቸውን በማሳየት ግልጽ መልእክት ማስተላለፍ አለበት።
የተባበሩት መንግስታት ድርጅት የሰብአዊ መብት ባለስልጣናት የማዕከላዊ አፍሪካ ሪፐብሊክን ጸጥታና የዜጎችን ደህንነት የማስጠበቁ ኃላፊነት የመንግስት ጸጥታ ሰራተኞች ኃላፊነት መሆኑን አስታውቀዋል። ተጠያቂዎች ለፍርድ መቅረብ እንዳለባቸውም አሳስበዋል።
ደረጀና መሰግናለሁ። በአፍሪካ ዜናዎችን ቆያለን። የሴኔጋል ዋናው ተቃዋሚ መሪ ኡስማን ሶንኮ ደጋፊዎቻቸው ካለፈው የበለጠ ግዙፍ የተቃውሞ ሰልፍ እንዲያካሂዱ ጥሪ አቀረቡ። ነገር ግን ከሁከት ነጻ እንዲሆን አሳስበዋል። ሶንኮ በቅርቡ በመታሰራቸው ባለፉት ጥቂት ቀናት ደም ያፋሰሰ ግጭት እንደተቀሰቀሰ ይታወቃል። ተቃዋሚ መሪው ትናንት ከእስር የተፈቱ ይሁን እንጂ አስገድዶ የመድፈር ወንጀል ፈጽመዋል የሚል ክስ ተመስርቶባቸዋል። እሳቸው ግን በፖለቲካ ምክንያት የቀረበብኝ ክስ ነው ብለው አጣጥለውታል። ቡሩንዲ የወህኒ ቤቶችን መጨናነቅ ለማቅለል በሚል በሺዎች የተቆጠሩ እስረኞችን ልትፈታ መሆኑ ተገለጸ። አጃንስ ፍራንስ ፕሬስ ባገኘው የእስረኞች መለቀቁ ጉዳይ አዋጅ መሰረት ከጠቅላላው እስረኞች 40 ከመቶ የሚሆኑት 5255 እስረኞች ይፈታሉ ተብሏል። የሀገሪቱ ፕሬዚደንት ኢቫሪስቴ ኢንዲሺሚዬ የወህኒ ቤቶቹን መጨናነቅና የእስር ቤት ሁኔታውንም ለማሻሻል ታሳሪዎችን በምህረት መልቀቅ አስፈላጊ ሆኖ ተገኝቷል ብለዋል። እዚህ ምህረት ተጠቃሚ የሚሆኑት እስከ 5 ዓመት በሚደርስ እስራት ፍርድ የታሰሩና ለብሔራዊ ጸጥታ ስጋት የማይደቅኑ እንደሚሆኑ ነው የተገለጸው። በሙስና ወንጀል የታሰሩ ደግሞ ያለ አግባብ የወሰዱትን ገንዘብና የፍርድ ቤት ወጪና የጉዳት ካሳ እስከከፈሉ ድረስ ሊፈቱ ይችላሉ ተብሏል። የናይጄሪያ የሴቶች ጉዳይ ሚኒስትር ፖሊን ታሊን አክስት የሚሆኗትን አንዲት ልጃገረድ የጠለፉ ታጣቂዎች $13,000 በላይ ማስለቀቂያ ገንዘብ አምጡና እንፈታታለን ማለታቸው ተሰማ። አንድ ዘመድ የሆኑ ሰው ጠቅሶ የናይጄሪያ ዴይሊ ትረስት ጋዜጣ ባወጣው ዘገባ ወጣቷን ትናንት ሰኞ ሌሊት ላይ ሰው ሁሉ በተኛበት ፕላቶ ክፍለ ግዛት ከሚገኝ ቤቷ ነው የወሰዷት። ፖሊሶች ስለ ልጅቱ መጠለፍም ሆነ ታጣቂዎቹ ማስለቀቂያውን $13,000 ስለመጠየቃቸው የሰጡት አስተያየት የለም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮቪድ-19 ዜናዎች። ዩጋንዳ ነገ ረቡዕ አገር አቀፍ የኮቪድ-19 ክትባት ዘመቻ ትጀምራለች። ዩጋንዳ ከህንድ መንግስት በስጦታ የተላከላትን 100,000 ተጨማሪ ክትባት ከሁለት ቀናት በፊት መቀበሏ ታውቋል። እስካሁን ያገኘችው እንዲሁ በስጦታ ነው። 964,000 ደርሶላታል ተብሏል። የጤና ሚኒስቴሩ እንዳስታወቀው መጀመሪያ የጤና ሰራተኞች በመቀጠል መምህራን ይከተቡና ከዚያም አረጋውያንን ጨምሮ ለቫይረሱ በጣም ተጋላጭ የሆኑ የህብረተሰብ ክፍሎችን እናዳርሳለን ብለዋል። በፋይዘር እና ባዮንቴክ ኩባንያዎች የተሰራው የኮቪድ-19 ክትባት በቅርቡ ብራዚል ውስጥ የተከሰተውንና በፍጥነት የሚዛመተውን የኮሮና ቫይረስ አይነት መከላከል የሚችል መሆኑን በቤተ ሙከራ የተካሄደ ጥናት አሳይቷል።
ቆንጅት ታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ የካቲት 29 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በትግራይ ክልል ከ3.8 ሚሊዮን የማያንስ ህዝብ ምግብና ምግብ ነክ ያልሆነ ሰብአዊ እርዳታ እየደረሰ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። በክልሉ በየትኛውም ክፍል ሰብአዊ እርዳታ ለማድረስ ክፍት ቢሆንም የዓለም አቀፍ ተዋናይ ድርሻ ግን ከ30 በመቶ አላለፈም ሲል ሚኒስቴር መስሪያ ቤቱ ገልጿል። የህዳሴው ግድብ ድርድር ወደፊት በአፍሪካ ህብረት አማካኝነት መቀጠል እንዳለበት የኢትዮጵያ መንግስት አቋም እንደሆነም ሚኒስትሩ አስታውቋል። መለስካቸው አምሃ ዝርዝራለሁ።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ትኩረት በመስጠት ገለጻ ካደረጉባቸው ጉዳዮች አንዱና ቀዳሚው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ለሆኑት 15 አገሮች አምባሳደሮች፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰጧቸው ማብራሪያ ነው። በወቅታዊው የትግራይ ክልል ሁኔታ ላይ በተለይ የሰብአዊ እርዳታን በተመለከተ እየተከናወኑ ናቸው ያሏቸውን ስራዎች በሰፊው እንዳብራሩ ቃል አቀባዩ ተናግረዋል። በአምባሳደር ዲና ሙፍቲ አባባል በአሁኑ ወቅት በትግራይ ክልል ለ3.8 ሚሊዮን ህዝብ ሰብአዊ እርዳታ እየደረሰ ነው።
በዚህ በሰሜኑ ሀገራችን ክፍል በአሁኑ ሰዓት 70% የሚሆነውን የሰብአዊ ድጋፍ የምግብም ሆነ የመድኃኒት አቅርቦቱ በመንግስት በኩል እንደሚሸፈን፣ 30% ብቻ ከተራድኦ እርዳታ ሰጪ ወገኖች እንደሚመጣ ነው። ያው እንደምታውቁት መንግስት ሶስት ትላልቅ መጀሮችን ወስዷል። አንደኛው ወደዚህ የችግር አካባቢ ወደነበረው ወደ ትግራይ ያልተገደበ አክሰስ ሰጥቷል። ሰላም ሚኒስቴር በማሳወቅ ብቻ ማንኛውም ረዴት ሰጪ ድርጅት ወደዛ መሄድ እንዲችል የተፈቀደበት ሁኔታ ነው ያለው። ይሄ ብዙ ጊዜ እዚህም እናንተ ስታነሱት የነበረው የዚህ የተራድኦ የሚሰጡ ወገኖች ጥያቄ የነበረ ነው። አሁን ግን ማንኛውም ወገን እንደ በፊቱ ፈቃድ ሳያስፈልገው ዝም ብሎ እርዳታ ይዞ መሄድ ይችላል የሚል መጀር ነው የተወሰደው። ይሄ ሲጠየቅ የነበረ አንድ የተሰጠ ምላሽ ነው።
አምባሳደር ዲና ጨምረው እንዳስረዱት ቀደም ሲል የሰብአዊ እርዳታ እንዳንሰጥ መንገድ ተዘጋብን ሲሉ የቆዩ የድርጅቶች ወገን ሁሉም ክፍት በተደረገበት በሆነላቸውም ምግብም መድኃኒትም ገንዘብም ይዘው ሲመጡ አይታዩም ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአምባሳደሮች ሰጡት ያሉት ሌላው ማብራሪያ ደግሞ በትግራይ ክልል ተፈጽመዋል ስለሚባሉት የሰብአዊ መብት ጥሰቶች፣ ስለ ጦር ወንጀሎችና በሰው ልጆች ላይ ስለተፈጸሙ ወንጀሎች ምርመራ ነበረ።
የሰብአዊ መብት ጥሰትን የሚመለከቱ ነገሮች ይነሳሉ፣ ስሞታዎች ይቀርባሉ። የተረጋገጡ የሚሆኑ ያልተረጋገጡ ሰብአዊ መብት ጥሰትን በሚመለከት የተለያዩ ነገሮች ይቀርባሉ። ዘረፋ፣ ግድያ፣ መድፈር፣ ሬፕ ጭምር ማለት ነው። ይህንን በተመለከተ ኮላቦሬቲቭ ኢንቨስቲጌሽን በሚል ይህንን ጉዳይ ይመለከተኛል፣ በዚህ ጉዳይ ላይ ስራ ይሰራለሁ ከሚለው ከማንኛውም ወገን ጋር ሆኖ መንግስት የሰብአዊ መብት ጥሰትን በማንኛውም ወገን የተፈጸመውን የማጣራት ስራ ለመስራት አቅጣጫ ያስቀመጠበት፣ ለዚህም ኮሚትመንት አለኝ ብሎ ያለበት ሁኔታ ነው። ይሄ በሁለተኛ ደረጃ የሚታይ ነው ማለት ነው። ሰው ለዚህም አግባብነት ያላቸው ለምሳሌ የኢትዮጵያ አቃቢ ሕግ፣ የኢትዮጵያ ሰብአዊ መብት ኮሚሽን እና ከሌሎች ነጻ ከሆኑ አካላት ጋር ሆነው የሚነሳውን የሰብአዊ መብት መድፈርን ወይም ጥቃትን ማጣራት ይቻላል። የሚል አቅጣጫ በደንብ ተቀምጧል።
ለዓለም አቀፍ መገናኛ ብዙሃንም የትግራይን ክልል ተመልክተው ለመዘገብ ክፍት እንደሆነም ለአምባሳደሮቹ ማብራሪያ ሰጥተዋል። በዚህ በውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚሰጠው ጋዜጣዊ መግለጫ የተገኙ ጋዜጠኞች አያሌ ጥያቄዎች አንስተዋል። ከእነዚህ መካከል አንዱ የተለያዩ የመገናኛ ብዙሃን እንደዘገቡት ከሆነ ሁለቱ የናይል የታችኛው ተፋሰስ አገሮች ማለትም ሱዳንና ግብፅ በታላቁ ህዳሴ ግድብ ድርድር ከአፍሪካ ህብረት በተጨማሪ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና ዩናይትድ ስቴትስ መንግስት በድርድሩ እንዲሳተፉ ጠይቀዋል። በዚህ ረገድ የኢትዮጵያ አቋም ምንድን ነው የሚል ነበረ።
በእኛ በኩል በዚህ ላይ ያለን አቋም ግልጽና ግልጽ፣ የአፍሪካ ህብረት ይህንን ሂደት እየመራ ስለሆነ ይህ ህብረት እየሰራ ያለው ነገር ባልተጠናቀቀበት፣ ይህ ሂደት ባላለቀበት ሌላ ሂደት ማምጣት አያስፈልግም ነው። ምክንያቱም ለአፍሪካ ከበሬታ አለን፣ አሁንም ለኮንጎ ከበሬታ አለን። ከዚህ ቀደም ደቡብ አፍሪካም በዚህ ረገድ ለሰራችው ነገር ትልቅ አክብሮት አለን። ኮንጎዎችንም የነገርናቸው እናንተም ለራሳችሁ ክብር ሊኖራችሁ ይገባል። ይሄ የአፍሪካ ጉዳይ በአፍሪካ ማዕቀፍ መማለቅ ያለበት ሰው በዚህ ደረጃ የአፍሪካ ህብረትን የሚያከብር ማንኛውም አካል እንደወጣ እንደገባ እያለ ሌላ ጨመር ይቀነስ ከሚል ይህንን ፕሮሰስ ፋይናላይዝ እንዲያደርግ ፌይትፉል እንዲደራደር ነው። አሁንም እኛ አቋም ይሄ ነው። እንደዛም ሆኖ ግን አሁንም ኦፊሻሊ የቀረበልን ነገር የለም። ይሄ ግን የሚሆነው ፕሮሲጀር አለው። ከዚህ በፊት በተስማማነው መሰረት ሶስትዮሽ ድርድር ላይ ሶስቱ ሀገሮች ካልተስማሙ የት ይኬዳል የሚለው መሪዎቹ ጋር ነው የሚሄደው። ሶስቱ ሀገሮች መሪዎች ማለት ነው። ግን ሶስቱ ሀገሮች መሪዎች የሚያቀርቡት ወይም በሚስማሙበት መንገድ ሜቶዶሎጂ ወደሚቀጥለው ሂደት ይኬዳል ነው።
አምባሳደር ዲና ሙፍቲ ዜጋ ተኮር በሆነው ዲፕሎማሲ በኩል ደግሞ 730 በላይ ዜጎችን በስደት ይኖሩ ከነበሩበት ከሳውዲ አረቢያና ከሊባኖስ ወደ ሀገራቸው መንግሥት እንደመለሳቸው ገልጸዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። መንግስትና ፖለቲካ ፓርቲን ያለየ የምርጫ ቅስቀሳ እየተካሄደ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። የህዝብ ሀብትና ንብረት ለፓርቲ የፖለቲካ ቅስቀሳ ስራ እየዋለ ነው ሲል ከሷል። ከዚህ በተጨማሪ ኢትዮጵያ ውስጥ ስር የሰደደው የብሔር ፖለቲካ ህብረ ብሔራዊ አቋም ባላቸው የፖለቲካ ቡድኖች የምርጫ ቅስቀሳ ላይ ተጽዕኖ እያሳረፈ መሆኑንም ጠቅሰዋል። ብሔራዊ የምርጫ ቦርድ በበኩሉ ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ የአፈጻጸም ችግሮችን ደረጃ በደረጃ ለመፍታት እየሰራ መሆኑን አስረድተዋል። መስፍን አራጌ ዝርዝሩን ይዟል።
ስድስተኛው ሀገር አቀፍ ምርጫ ላይ ተሳታፊ የሆነው ኢዜማ ትናንት በፓርቲው ስትራቴጂዎችና የምርጫ ዝግጅነት ዙሪያ በደሴ ከተማ ከሚገኙ ደጋፊና አባላቱ ጋር ምክክር አድርጎ ነበር። የኢዜማ ምክትል ሊቀመንበር ዶክተር ጫኔ ከበደ በተለይ ለአሜሪካ ድምጽ ሬዲዮ እንዳስረዱት ገዢው ፓርቲ የመንግስት ሀብትና ንብረትን ለምርጫ ቅስቀሳ እየተጠቀመበት ነው ብለዋል።
ለአሁን የምናያቸው ነገሮች ምንድን ነው? የመንግስት መኪናዎቹን የመጠቀም፣ የመንግስት ንብረቶችን መጠቀም፣ የህዝብ አዳራሾችን የራስ አድርጎ የመጠቀም፣ ሌሎችም ፓርቲዎች እንዳይጠቀሙ የመከልከል፣ የፍትህ ተቋማትን በራሳቸው ጊዜ የማዘዝ፣ እንደ ፖሊስ፣ እንደ ሚሊሻ፣ ልዩ ኃይል የመሳሰሉትን የራሳቸው ሀብት አድርገው የመጠቀም፣ የህዝብ አገልጋዮች መሆናቸው ቀርቶ የህዝብ ፍትህ አስጠባቂ መሆናቸው እየተረሳ የፓርቲ አገልጋይ እንዲሆኑ አድርጎ የመጠቀም ጉዳይ እያየን ነው።
ይህ ደግሞ የተፎካካሪ ፓርቲዎችን እኩል የመወዳደር እድል ከማጥበቡ ባሻገር ለእንግልት ዳርጓል ነው የሚሉት።
በተቃዋሚ ድርጅቶች በኩል እንግልቶች እያየን ነው። የህዝብ ሀብት እየተከለከልን ነው። አዳራሾች እየተከለከልን ነው። ከአዳራሽም አልፎ የግለሰብ ሆቴሎች እንኳን ተከራይተን ስብሰባ እንዳናደርግ በባለሀብቶች ላይ ተጽዕኖ እየተደረገ ነው ያለው። ገዥውን ፓርቲ ብቻ እንዲከተሉ፣ እሱ የሚላቸውን ብቻ እንዲያዳምጡ ግፊት እየተደረገባቸው መሆኑን እያየን ነው። መረጃው እየደረሰን ነው። ይሄ ትክክል ያለመሆኑን እያስረዳን ነው በእኛ በኩል እና እነኝ ትልቅ ምልክቶች ናቸው።
የመንግስትና የፓርቲ ስራ መቀላቀል በምርጫ እንቅስቃሴ ብቻ ሳይሆን በሀገሪቱ አጠቃላይ አስተዳደር ላይ ችግር ፈጥሮ ቆይቷል ይላሉ። ስማቸው እንዲጠቀስ ድምጻቸውም እንዲቀረጽ አልፈልግም ያሉና በኢህአዴግ ውስጥ ለረጅም ዓመታት በከፍተኛ አመራርነት ያገለገሉ ግለሰብ፣ እንደ ግለሰቡ ፓርቲው የተመረጠበትን ፖሊሲ ከማስፈጸም ይልቅ በመንግስት ስራ ውስጥ ጣልቃ በመግባት ለአፈጻጸም ጉድለት፣ ለህዝብ ቅሬታና ለተጠያቂነት መጓደል ምክንያት ሆኗል ሲሉ ያብራራሉ። በሌላ በኩል መንግስት ነጻ ፍትሃዊና ዴሞክራሲያዊ ምርጫ አካሄዳለሁ ቢልም በአገሪቱ ውስጥ የሰፈነው የብሔር ፖለቲካ ግልጽ ተጽዕኖ እያሳደረ መሆኑን የኢዜማ ምክትል ሊቀመንበሩ ጠቁመዋል።
በአጠቃላይ በገዢው ፓርቲው በኩል የሚደረጉ የይምሰል ቅስቀሳዎች እናያለን። መሬት ላይ ስትወርድ ግን ከዛ በተለየ ሁኔታ ነው እያየን ያለ ነው። ነጻ ፍትሃዊ ገለልተኛ የሚባለው ነገር በጣም አስቸጋሪ ሆኖ የታዘብናቸው ጉዳዮች ናቸው። ከላይ ብቻ ፍትሃዊ ዲሞክራሲያዊና ነጻ የሚለው ነገር አይሰራም። ወደ ታች ወርዶ መስራት ይጠይቃል። ወደ ወረዳ ወርዶ መስራት ይጠይቃል። የዞን ምክር ቤት ባላቸውም አካባቢዎች የዞን ምክር ቤት ድረስ ወርዶ መስራት ያስፈልጋል። እነዚህ ሰዎች በዚህ ጉዳይ ያምናሉ ወይ? በነጻነት፣ በገለልተኝነት፣ በዲሞክራሲ ያምናሉ ወይ? ይህንን የማያምኑበት ምክንያት ለምን መሰለህ? የተቧደኑት በብሔር ነው። ቡድናዊ ስሜታቸው ብሔር ተኮር ነው። ፖለቲካ አደረጃጀታቸው ከብሔራቸው ውጭ ሌላ የፖለቲካ ድርጅት ማስተናገድ ፍላጎት የላቸውም። እነዚህን ሰዎች ነጻ ገለልተኛና ዲሞክራሲ ያደርጋሉ ብለህ ስትፈርጅ ዲሞክራሲ በባህሩ ትርጉሙን ያጣል ማለት ነው።
በጉዳዩ ላይ ምላሽ የሰጠ ብሔራዊ ምርጫ ቦርድ ቅሬታዎቹ በበቂ መረጃ ላይ ተመርኩዘው መቅረብ ይገባቸዋል ይላል። የብሔራዊ ምርጫ ቦርድ ቃል አቀባይ ሶሊያና ሽመልስ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ መስሪያ ቤታቸው ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ የአፈጻጸም ችግሮችን ደረጃ በደረጃ ለመፍታት እየሰራ መሆኑን አስረድተዋል።
ቦርዱን የሚመለከተው ሊጋል ቫዮሌሽን ወይም ደግሞ የህግ ጥሰት፣ የዘመድ የምርጫ ዘመቻ ጥሰት ተፈጽሟል፣ ፕሮስታ ተፈጽመ የሚለው የተፈጸመ በሚለው አካል ደግሞ አቤቱታ ያቀርባል ለቦርዱ። የአቤቱታ ሊስት ካለን አሁን በተለይ የእጩዎች ምዝገባ ከጀመረን በኋላ በጣም ብዙ ፓርቲዎች በጣም ብዙ አቤቱታዎች በየቀኑ ያቀርባሉ። ለእጩዎች ምዝገባም ዘመቻ ስለማድረግም ከተያያዥ ግም ለሆኑ ጉዳዮች ማለት ነው። ያንን አሪፋቸውን ተቀብለን በዛ መሰረት ኢሚዲየት እርምጃዎችን እንወስዳለን ወዲያው።
ስለዚህ ከምርጫ ጋር ተያይዞ ማንኛውም እጩ በምርጫ ሂደት ውስጥ ያጋጠሙ ችግሮች ካሉ ችግሮቹን ለእናንተ እያሳወቀ ችግሮቹን የመፍታት ሂደት ይካሄዳል ነው?
ልክ ነው።
የመንግስት ተቋማትና የፓርቲ ተቋማት መቀየጥ ወይም ተግባራቸው መቀላቀል ምርጫውን ፖለቲካ ፓርቲዎች በመንግስት ሀብት እየተጠቀሙ ነው የሚለውን እንዴት ነው የምታየው?
እሱም አብጅታ መምጣት አለበት አብሮ። ለምሳሌ በህጉ መሰረት በአጠቃላይ 1162 ላይ ባለው ህግ መሰረት በተለይ ደግሞ ለፓርቲ እንቅስቃሴ በሚያደርጉበት ወቅት የፓርቲ ጋር የተገናኘ ስራ በሚያደርጉበት ወቅት የመንግስትን ሀብት መጠቀም የለባቸውም ይላል። ከዛ ደግሞ መመሪያ ላይም በልዩ ሁኔታ በዝርዝር ተዘርዝሯል። አንዳንዶቹ በእርግጥ ከፍተኛ የመንግስት ባለስልጣናት የሆኑ እና ከመንግስት ጥበቃ ወይም ከመንግስት እንቅስቃሴ ውጭ በሌላ ማድረግ የማይችሉበት ሁኔታ ሊሆን ይችላል። ግን በመሰረተ ሀሳብ ደረጃ በማንኛውም የመንግስት ሀብት ተጠቅሞ የፓርቲ ቅስቀሳዎችን በተለይ ደግሞ ምረጡን ምልክት ማስታወቅ የመሳሰሉት ነገሮች ማድረግ ክልክል ነው። ነገር ግን በኛ በኩል ሞኒተር እናደርጋለን። ሚዲያዎችን ሞኒተር እናደርጋለን። ዲያት ሪፖርቶች ካሉ ቅስቀሳዎችም ካሉ ደግሞ ዲያት ቅስቀሳዎች ሞኒተር አድርገን ማስተካከያ ማሻሻያዎችን እንሰጣለን። በፖለቲካ ፓርቲዎች በኩል ደግሞ በተለይ መሬት ላይ በሚንቀሳቀሱበት ወቅት በየወረዳው በየክልሎቹ በሚንቀሳቀሱበት ወቅት ያዩቸው የመንግስትን ሀብት ኤክስክሉሲቭሊ ለፓርቲ መጠቀም የአይነት ሁኔታዎች ካሉ ማቅረብ አለባቸው። ለኛ መረጃው ሊኖረን ያስፈልጋል። ምክንያቱም ከኛ ይልቅ ፓርቲዎች ናቸው በየወረዳው በየክልሉ ቅስቀሳ በሚያካሄዱበት ወቅት እንቅስቃሴ ሲያደርጉ ያንን የሚያዩት። እሱን አይተን እንግዲህ ደግሞ መስተካከያ መደረግ ያለባቸው ማስተካከያዎች እርምጃዎች እያየን እያሳወቀን እንሄዳለን ማለት ነው። በነገራችን ላይ የምርጫ ቫዮሌሽን ወይም ይሄ ኤሌክሽን ኦፌንስ የምንለው የስነ ምግባር ደንብ ጥሰቱ የፓርቲ ንብረትን መጠቀም ብቻ አይደለም። ሌሎች የለጠፉትን ፖስተር ማንሳት፣ የሌሎችን ስም ማጥፋት፣ ቅስቀሳ በሚያደርጉበት ወቅት ሰዎቻቸውን ማከልከል፣ ማስከልከል፣ ደጋፊዎችን ማነሳሳት፣ እነዚህ የተለያዩ ጉዳዮች ሁላ በተለያየ መንገዱ እንደ ጥሰት የሚቆጠሩ ናቸው። ስለዚህ እነዚህን ሁላ ጥሰቶች በዚህ ማዕቀፍ ውስጥ ቦርዱ ጋር የሚደርሱ ከሆነ ቦርዱ ያን ያደርጋል። ግን በእኛ ሞኒተር አድርገን ደግሞ በራሳችን በየተወሰነ ጊዜ ኢንተርቫል ማሻሻያ ማድረግ ያለባቸው ነገሮች ካሉ እነሱን ደግሞ የምናሳውቅ ይሆናል። ዘመቻ እንደምታውቀው የእጩዎች ምዝገባ ሆነ ተጠናቆም አላለቀም። የእጩዎች ምዝገባ ሲጠናቀቅ ደግሞ በግልጽ እናውቃለን የትኛው ፓርቲ የት አካባቢ እንደሚንቀሳቀስ እንደተመዘገበ እና የት አካባቢ ቅስቀሳዎችን የማድረግ ቴንደንሲ እና ፍቃድ እንዳለ እሱ ላይ መስራት አድርገን እንግዲህ ደግሞ ሞኒተር የምናደርገው ይሆናል ማለት ሞኒተር የምናደርገው
ኢዜማ አጋጥሞኛል ባላቸውም ሆነ በሌሎች ተወዳዳሪ ፖለቲካ ቡድኖች ዙሪያ ተፈጽመዋል ያላቸውን ችግሮች ለሚመለከተው አካል ለማሳወቅ ዝግጁ መሆኑን አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ለኮሮና ቫይረስ ወረርሽኝ በመጋለጧ ሰዎች ከቤት እንዳይወጡ ስታግድ ዛሬ ልክ አንድ ዓመት ሆኗል። ይሁን እንጂ አሁን ወደ መደበኛው የህይወት እንቅስቃሴ የመመለሱ ነገር ቀስ በቀስ እየተከናወነ ይገኛል። በዚህ ዙሪያ የቪኦኤ ዘጋቢ ሚሼል ኩዊን ተከታዩን ዘገባ አዘጋጅታለች። ደረጀ ደስታ ያቀርበዋል።
የዛሬ አንድ ዓመት አካባቢ በኮሮና ቫይረስ ወረርሽኝ ሳቢያ በዩናይትድ ስቴትስ ውስጥ የሚገኙ ከተሞች ሁሉ መዘጋጋት ጀመሩ። ዓለም አቀፉን ወረርሽኝ በሚከታተለው የጆን ሃፕኪንስ ዩኒቨርሲቲ መረጃ መሰረት ከዚያን ጊዜ አንስቶ ከግማሽ ሚሊየን በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። ወደ 29 ሚሊየን የሚጠጉ ሰዎችም ለቫይረሱ ተጋልጠዋል። አሜሪካ ዛሬ በተለየ ሁኔታ ላይ ትገኛለች። ወረርሽኙ በምጣኔ ሀብቱ ላይ ያደረሰውን ጉዳት ለመቋቋም ፕሬዚደንት ባይደን የጠየቁት የ1.9 ትሪሊየን ዶላር በጀት የአንዱንም ሪፐብሊካን አባል ድጋፍ ሳያገኝ በሕግ መወሰኛው ምክር ቤት በማለፍ አሁን ወደ ተወካዮቹ ምክር ቤት አምርቷል። በክትባቱም ረገድ ከፋይዘር እና ሞደርና ቀጥሎ ሶስተኛ ሆኖ በተጨማሪነት የወጣው የጆንሰን ኤንድ ጆንሰን ክትባት በስርጭት ላይ ይገኛል። ይሁን እንጂ እንደ ቴክሳስ እና ሚሲሲፒ የመሳሰሉት የአሜሪካ ክፍለ ግዛቶች የፊትና አፍንጫ መሸፈኛ ጭንብሎችን አስገዳጅነት ለማንሳትና ምግብ ቤቶችን ሙሉ ለሙሉ እንዲከፈቱ ያስተላለፉት ውሳኔ ያለ ጊዜው የፈጠነ መሆኑ ስጋት ፈጥሯል። ራሳቸውን የመከላከሉ ጉዳይ ካሁን በኋላ የነዋሪዎች እንጂ የመንግስት አለመሆኑም ተነግሯል። ይህን አስመልክቶ አንዳንድ የጤና ባለስልጣናት ስጋታቸውን እየገለጹ ነው። የብራውን ዩኒቨርሲቲ የህዝብ ጤና ክፍል ትምህርት ዲን የሆኑት ዶክተር አሺሽ ጃ ከነዚህ አንዱ ናቸው።
Given how close we are to the finish line, anybody who gets infected
ወደ ማብቂያው ጊዜ በተቃረብንበት በዚህ ወቅት አንድ ሰው ዛሬ በቫይረሱ የተያዘ ሆኖ በሶስትና አራት ሳምንታት ጊዜ ውስጥ የሚሞት ከሆነ ይህ ሰው ክትባቱን የሚያገኘው የዛሬ ወር ገደማ ነው ማለት ነው። ለዚህ ነው ጥንቃቄውን ትንሽ ዘለግ ላለ ጊዜ ማቆየት ያለብን።
የክፍለ ግዛቶቹ ገዢዎች የፊትና አፍንጫ መሸፈኛ ጭንብሎች ላይ ያስቀመጧቸውን አስገዳጅ ደንቦች የሚያነሱባቸውን ቅድመ ሁኔታዎች አስቀምጠዋል። በኦሃዮ ከ100,000 ሰዎች ውስጥ ለቫይረሱ የተጋለጡት ሰዎች 50 ብቻ እስኪሆኑ ድረስ አስገዳጅነቱ የሚቀጥል መሆኑ የተነገረ ሲሆን በአሁኑ ወቅት ግን ያለው 179 ሰዎች መሆኑን የሪፐብሊካኑ የኦሃዮ ገዢ ማይክ ደዋይን ተናግረዋል።
With the vaccine, we're now on the offense. That's the great thing.
ከክትባቱ ጋር አሁንም በማጥቃት ላይ ነን። ያ በጣም ጥሩ ነገር ነው። ይሁን እንጂ ኦሃዮ ውስጥ መከላከላችንን በፍጹም ማቆም የለብንም። ይህ የአፍና የአፍንጫ መሸፈኛ ጭንብል ከሚገባው በላይ እየሰራ መሆኑን ተገንዝበናል።
ሌላው የስጋት ምንጭ ሆኖ የተገኘው የትምህርት ቤቶች ጉዳይ ነው። በአሁኑ ወቅት በአሜሪካ 27 ከመቶ የሚሆኑ ተማሪዎች ትምህርታቸውን የሚከታተሉት በርቀት ብቻ ነው። በብዙ ክፍለ ግዛቶች መምህራንና የትምህርት ቤቱ ሰራተኞች ክትባቱ ተሰጥቷቸው ተማሪዎች በፍጥነት ወደ ትምህርት ቤት እንዲመለሱ ለማድረግ ትልቅ ግፊት አለ። ምንም እንኳ የክፍለ ግዛቱ ገዢ ማይክ ደዋይን ከዚህ ወር መጀመሪያ አንስቶ ተማሪዎች ወደ ትምህርት ቤት እንዲመለሱ የሚፈልጉ ቢሆንም በክሊቭላንድ ኦሃዮ የሚገኘው የመምህራን ማህበር አባላት በሰጡት ድምፅ የርቀት ትምህርቱ እንዲቀጥል ወስነዋል። የክፍለ ግዛቱ ገዢ ደዋይን ግን እንዲህ ብለዋል።
ወደዚህ ዓመት መጀመሪያ አካባቢ ላይ ኦሃዮ ውስጥ ከሚገኙ ልጆቻችን ግማሽ የሚሆኑት ትምህርታቸውን የሚከታተሉት በርቀት ነበረ። ዛሬ ግን ከ95% በላይ የሚሆኑት ክፍል ውስጥ ናቸው። ስለዚህ ዛሬ ስለደረስንበት ነገር በጣም ደስተኞች ነን።
ለአሜሪካ ድምፅ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባ በትላንትናው ዕለት የተከበረውን ማርች 8 የሴቶች ቀንን ተከትሎ የተሰናዳ ነው። ተማሪ ገላኔ ሙለታ ትባላለች። የጉደር ሁለተኛ ደረጃ ተማሪ ናት። የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ በመሰናዳት ላይ በነበረችበት ዋዜማ ምሽት እናት ሆናለች። ከትላንት በስቲያ እሁድ በጤና ባለሙያዎች እገዛ በሰላም ተገላግላ የሴት ልጅ እናት ለመሆን በበቃችበት በጉደር ጤና ጣቢያ ውስጥ ሀገር አቀፍ ፈተናን መውሰድ ጀምራለች። ከፈተናዬ ሳልስተጓጎል የሴቶች ቀንም እያከበርኩ ልጅ በማግኘቴ በጣም ደስ ብሎኛል ስትል ነበር ላነጋገራት ለአምቦ ዘጋቢያችን ናኮር መልካ ያጫወተችው። ናኮር ገላኔን ወላጅናቷንና እንዲሁም በጤና ጣቢያ ውስጥ ፈተናውን የሰጧትን መምህር ጨምሮ በማነጋገር ተከታዩን ጥንቅር ልኳል።
በኮቪድ-19 ወረርሽኝ ምክንያት ትምህርቷን አቋርጣ ከጉደር ከተማ አቅራቢያ ወደሚገኙት ቤተሰቦቿ ያመራችው ባለፈው መጋቢት 2012 ዓ.ም ነበር። በዚህ መካከል ነበር ከቤተሰቦቿ ጋር እየኖረች ሳለች ከአምስት ዓመት የፍቅር ጓደኛዋ ጋር በትዳር የተጣመረችው። መቼም ትምህርት ሳይዘገይ አይቀርም ብለው ያሰቡት አዲሶቹ ተጋቢዎች ልጅ እንዲኖራቸው ተመኙ። ብዙም ሳይቆዩ ጸነሰች። ምንም ያህል የመውለጃዋ ጊዜ ቢቃርብም ታዲያ የ12ኛ ክፍል አገር አቀፍ ፈተና ለመውሰድ በምትሰናዳበት ዋዜማ ይሆናል የሚል ግምት እንዳልነበራት ትናገራለች። እንዴት ወደ ጉደር እንደመጣችና የልጅ እናት የሆነችበትን አጋጣሚም እንዲገልጻለች ገላኔ
ቆርማ ተብዮ ለሰፈሰን ቆባ ዝሩ ቆርማን ኮስ ነ የለንደር ቢንጀደ
ለሀገር አቀፍ ፈተና እየተዘጋጀው ባለውበት ሁኔታ ፈተናውም እንዳያመልጠኝ ጥረት እያረግኩ ባለውበት ሰዓት እንዳጋጣሚ ሚጥ ሲይዘኝ ወደ ጉደር ጤና ጣቢያ መጥቼ የፈጣሪ ፍቃድ ሆኖ ይሄው ሴት ልጅ በሰላም ተገላግያለሁ። ፈተናዬም አላመለጠኝም። በዚህም በጣም ደስ ብሎኛል። ፈተናውን በጤና ጣቢያ ሆኜ እንድፈተን ላገዙኝ ሁሉ ምስጋናዬን አቀርባለሁ።
ሴት ልጅ በማግኘቷ በጣም ደስተኛ መሆኗን የተናገረችው ገላኔ ያውም ዓለም አቀፉ የሴቶች ቀን በአገር አቀፍ ፈተና ዕለት መሆኑ ድርብ ደስታ ፈጥሮብኛል ብላለች። ሐኪም የመሆን ህልምም እንዳላት ገልጻለች።
ሚጥ
ስመጣብኝ ደንግጬ የነበረ ቢሆንም አሁን ግን በጣም ተደስቻለሁ። የልጄንም ስም ከና ብያታለሁ። ለወደፊቱም ትምህርቴን ስጨርስ ዶክተር መሆን ፈልጋለሁ። ምክንያቱም ለፈተና ከገጠር መጥቼ በአጋጣሚ ሚጥ መጥቶብኝ ጤና ጣቢያ ስገባ የጤና ባለሙያዎቹ ምን ያህል እንዳገዙኝና ከሀገር አቀፍ ፈተናውም እንዳልቀር ያደረጉልኝን ጥሩ ነገር ስላየሁኝ እኔም እንደነሱ ሌሎች ሰዎችን ማገልገል እፈልጋለሁ።
ጥነጣበት ገርጋሩ እሰከና ፈዊ ጉዳን ቀባችሁ።
ሴቶች በምንም አይነት ሁኔታ ውስጥ ቢሆኑ ከዓላማቸው ዝንፍ ማለት የለባቸውም ስትል ተመሳሳይ ሁኔታ ለሚገጥማቸው ወጣት ሴቶች መልእክቷን አስተላልፋለች።
አኔርገነኒ ቀቦችሁ
ለሴቶች ያለኝ መልእክት ልጅ ቢወልዱ እንኳ ከዓላማቸው ከትምህርታቸው መሰናከል የለባቸውም። ትምህርታቸውን መቀጠል አለባቸውም።
በረተን ኢሳኒ ዳምሰ ጉዳን ቀባችሁ።
ወይዘሮ ገላኔ ገላሳ የገላኔ እናት ናቸው። በጤና ጣቢያ ውስጥም ሆነን የጎደለብን የለም፣ ልጄ ከትምህርቷ ሳትሰናከል የልጅ እናት መሆኗ አስደስቶኛል ነው ያሉት።
ዋቀዮም ወሙጫኮ ከነና ከኔቲ ኦቶ ባሩምሳሺ ዝገርገርን ኩቲን
የልጅ ልጄን ስላሳየኝ ልጄም ትምህርቷን ሳታቋርጥ በሰላም ስለወለደችና ፈተናዋንም ባለማቋረጧ ላደረገልን ሁሉ ነገር ፈጣሪን አመሰግናለሁ። ይሄው ልጇንም ታቅፋ ፈተናዋንም እየሰራች ነው። እዚህም የጎደለብን ነገር የለም። የምበላም የምጠጣም ሁሉም ሙሉ ነው። በተለይ እለቱ የሴቶች ቀን የሚከበርበት መሆኑ ደግሞ ደስታዬን እጥፍ አድርጎታል።
ገመችሁኒ ናፍታዬ
በሚችለው ሁሉ ባለቤቱ ገላኔን ሲያግዝ እንደቆየ የተናገረው ባለቤቷ አቶ ሙሉጌታ ታዬም አሁንም ትምህርቷን ሳታቋርጥ ትልቅ ደረጃ ላይ እንድትደርስ ልረዳት ቆርጫለሁ ይላል። የተጋባ ነው ባለፈው ዓመት ማለትም የኮሮና ቫይረስ ገብቶ ትምህርት በተዘጋበት ወቅት ነበር። ከዛ በፊት ግን ለአምስት ዓመት ያህል በጓደኝነት አብረን ቆይተናል። አሁን ይኸው ትምህርቷን ሳታቋርጥ ፈተናውም ሳይስተጓጎል በሰላም ስለተገላገለችልኝ ደስ ብሎኛል። ትልቅ ደረጃ ላይ እንድደርስልኝ እኔም የበኩሌን አግዛታለሁ። ቤት ውስጥ ምግብ በማብሰልና ቡና በማፍላት እንዲሁም በተለያዩ ተግባራት የበኩሌን እየተወጣው ነበር። አሁንም በዚሁ ቀጥላለሁ ብሏል። መምህር አየለ ታዬ የገላኔ የግል ፈታኝ ናቸው። ለገላኔ ድርብ ደስታ ነው፣ እሷንም በመፈተኔ በጣም ደስ ብሎኛል ብለዋል።
ያው እሷን እየፈተንኳት ነው የተገናኘ ነው እና የሴቶች ቀን እንደመሆኑ እሷም ተፈታኝ እንደመሆኗ እዛውም ልጅ አግኝታለች ድርብ ደስታ ነው እና እኔም እሷን እዚህ በመፈተኔ በጣም ደስ ብሎኛል። ለሴቶች ቀን ለመወዳት ባለቤቴ፣ በህይወት ለሌለችው እናቴ፣ እንዲሁም ለሴት ለመላው ለኢትዮጵያ እና ለዓለም ላይ ያሉ ሴቶች በሙሉ እንኳን ለሴቶች ቀን በሰላም አድረሳችሁ ማለት እወዳለሁ። አመሰግናለሁ።
እንዲህ አይነት አጋጣሚ በጉደር ሲፈጠር የመጀመሪያው ነው ያሉት የቶኬ ኩታይ ወረዳ ትምህርት ጽህፈት ቤት ምክትል ኃላፊ አቶ ሸለመ ኪቲላ በበኩላቸው በወረዳቸው ከ800 በላይ ተማሪዎች የሀገር አቀፍ ፈተናው ላይ መቀመጣቸውን አስታውቀዋል። በ2012 ዓ.ም በኮቪድ ወረርሽኝ ሳቢያ ሳይሰጥ የቀረው የ12ኛ ክፍል አገር አቀፍ ፈተና በመላ አገሪቱ እየተሰጠ ይገኛል። ለአሜሪካ ድምፅ ናኮር መልካ ከጉደር።
ናኮር መልካን እናመሰግናለን። አድማጮች አሁን የፕሮግራም ማሳሰቢያ አለን። ለጥያቄው መልስ በአማራና በትግራይ ክልል ስላለው የፖለቲካ ሁኔታ ሐሳባቸውን እንዲያካፍሉንና ለጥያቄዎቻችሁ ምላሽ እንዲሰጡን ሁለት እንግዶች ጋብዘናል። እንግዶቻችን አምዶም ገብረስላሴ አረና ትግራይ ለሉዓላዊነት ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊና የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ ናቸው። አቶ ዩሱፍ ኢብራሂም የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር ናቸው። ለሁለቱ እንግዶች ያሏችሁን ጥያቄዎች እስከ መጋቢት 3 2013 ዓ.ም ተመረጥ በኢትዮጵያ ሰዓት አቆጣጠር እስከ ጧቱ 3 ሰዓት ድረስ በሚከተለው መልኩ ላኩልን። 202-205-9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3555 ለዋትሳፕ ብቻ። horn@voanews.com በኢሜይል @voamharik በፌስቡክ #voamharik በትዊተር ገጻችን ተጠቅማችሁ ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ካላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምጽ አድማጮች የዜናና የተንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአትቪኦኤአምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voanews ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202-251-3505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች፣ ተከታዮቹ ሁለት ቅንብሮች በትላንትናው ምሽት ዜናዎቹን ባጫጭሩ ያሰማናችሁና ለትላንቱ የዓለም የሴቶች ቀን በተሰናዱ ልዩ ዝግጅቶች ምክንያት ሙሉ ዘገባዎቹን ለዛሬ ያሳደርናቸው ናቸው። ወደ ቀዳሚው እንለፍ። ለሳምንታት በረሃብ አድማ መዝለቃቸው የተገለጸው እነ አቶ ጀዋር መሐመድ በአገር የሽማግሌዎችና የታዋቂ ሰዎች ማግባባት የረሃብ አድማውን ማቆማቸው ተገልጿል። ወደ መደበኛ የአመጋገብ ስርዓት በሚመለሱበት መንገድ ላይ ክትትል እየተደረገላቸው መሆኑንም የሕክምና አገልግሎት እየሰጧቸው ያሉት ባለሙያዎች ገልጸዋል። ሙክታር ጀማል ዝርዝር ይዟል።
በቃሊቲ እስር ቤት ቆይታ የጤናቸው ሁኔታ ሲባባስ ላንድማርክ ወደ ተባለው የግል ሆስፒታል የተወሰዱት የኦሮሞ ፌዴራላዊ ኮንግረስ አባላት እና አቶ ጀዋር መሐመድ መንግስት መልስ እንዲሰጠን እንፈልጋለን የሚሉ ጥያቄዎችን በማንሳት የረሃብ አድማ ካደረጉና ከተደጋጋሚ ሽማግሌዎች ማግባባት በኋላ የረሃብ አድማውን ማቆማቸው ተገልጿል። እስረኞቹ አድማውን እንዲያቆሙ ለማግባባት በላንድማርክ ሆስፒታል ከተገኙ ታዋቂ ሰዎች አንዱ የኢትዮጵያ ብሔራዊ አትሌቲክስ ፌዴሬሽን ዋና አሰልጣኝ ኮማንደር ሁሴን ሽቦ ናቸው።
ጊዜ እንደ አገር እንደ ዜጋ እየተፈጠረ ያለው ነገር ስላላስደሰተን አነጋገና እንዲበሉልን ዘጠኝ ሰዎች አካባቢ ብዙ ሰዎች ነበር ሁኔታችን ብንገባ ተወሰነና እንግዲህ እንደገባን ያው ሰዎቹ በጥሩ ኮንዲሽን ላይ አይደሉም። አጋጣሚ እንግዲህ እኛ ፈጣሪ ያላራቱን ያው ቁጭ ብለን ከነሱ ጋር አልቅሴን እግራቸው ላይ ወርቀን እግራቸውን ይዘን ብዙ ልመና ከብዙ ቦታ በኋላ ያሉን ዞሮ ዞሮ እኛ እና ደስታውም ሀዘንም ተፈራረቁብን ነው ያልነው እና ያ በጣም ደስተኞች ነን።
በረሃብ አድማው ለአርባ ቀናት መዝለቃቸውና በትላንትናው ዕለት አድማውን ማቆማቸው የተገለጸው እነ አቶ ጀዋር መሐመድ፣ አቶ በቀለ ገርባ እና አቶ ሐምዛ አዳነ ጤንነታቸው መታወኩን እና ለተጓዳኝ በሽታ ተጋልጠዋል ሲሉ ሐኪሞቻቸው ተናግረዋል። አቶ ጀዋር መሐመድን እና በተመሳሳይ በረሃብ አድማ የተሳተፉትን እስረኞች በበጎ ፈቃደኝነት ከሚከታተሉ የሕክምና ባለሙያዎች አንዱና የአንጀት ጨጓራና ጉበት ልዩ ሐኪም የሆኑት ዶክተር አብዲ ባቲ ታካሚዎቹን ወደ መደበኛ አመጋገብ ለመመለስ በትኩረት መከታተል ያስፈልጋል ብለዋል።
ሰው ምግብ ካልወሰደ ሰውነት ኢነርጂ ለማግኘት የተለያዩ መንገዶችን ይጠቀማል። እሱም ከሌሎች ሪዘርቮች ላይ ይጠቀማል። እሱ ምንን ያመጣል? አንደኛው የሰውነት መቀጨጭን ያመጣል። እሱም ሶስቱም ላይ 25% ኪሎአቸው ወርዷል፣ መጀመሪያ ከነበሩበት ማለት ነው። ስለዚህ እነዚህ ራሳቸውን የቻለ ሰውነታችን ላይ ለልብ፣ ለአእምሮ፣ ለጉበት፣ ለተለያዩ አካላት እንዲጠቅሙ ማዕድናት እጥረት ራሱን የቻለ ጫና ያመጣል ማለት ነው። ልብ ላይ የአመታት ችግር ሊያመጣ ይችላል። ሮ ላይ የተለያየ ጫና ሊያመጣ ይችላል።
በዚህ ሂደት አሁን የአመጋገብ ስርዓታቸው ምንድን ነው የሚሆነው? እናንተስ በምንድን ነው ወደ መደበኛ የአመጋገብ መንገድ እንዲመለሱ የምትረዱት?
አንድ ሰው የዚህን ያህል ጊዜ ማለት ለአርባ ቀን ምግብ ሳይመገብ ማለት ነው፣ ከአንድ ወር በላይ ምግብ ሳይመገብ ሲቆይ ራሱ ምግብ እንደገና መጀመር ራሱን የቻለ በጣም አስከፊ ችግሮችን ሊያመጣ ይችላል። እሱም ሪፊሊንግ ሲንድሮም ተብሎ ይታወቃል። ምግብ ሳይበሉ ወደ ምግብ መመለሱ ምግቡ ራሱ እንደገና የጎንዮሽ ጉዳቶችን አምጥቶ ልባቸው ላይ፣ ኩላሊታቸው ላይ፣ አእምሯቸው ላይ ጫና ይፈጥራል። ከዛ ጋር ተያይዞ የማዕድናት እጥረትም ራሱን የቻለ ለልብ ለህይወት አስጊ የሆኑ ችግሮችን ሊያመጣ ይችላል፣ ልብ ላይ፣ አእምሮ ላይ። ስለዚህ ምንድን ነው የሚደረገው? እነዚህ የማዕድናት እጥረቶችን ምግብ ከመጀመራችን በፊት እነሱን ወደ ማስተካከል ነው የገባ ነው ማለት ነው። ትላንት ማታ ጀምሮ ማዕድናቶችን በመስጠት እነሱን ማስተካከል ነው። ከዛ በኋላ ደግሞ ምግብ ቀስ በቀስ ፕሮቶኮል አለው ራሱን የቻለ ቀስ በቀስ ለሚቀጥሉት 3-4 ቀን ካሎሪ በየቀኑ እየተመጠነ ሰውነታቸው የሚችለውን ያህል እየሰጠን በዛ መልኩ ነው ወደ ኖርማል አመጋገባቸውን መልሳቸው ማለት ነው።
ታሳሪዎቹ የረሃብ አድማውን በጀመሩበት ወቅት ለመንግስት ያቀረቡት ጥያቄዎች ያለ አግባብ የተዘጉ የተቃዋሚ ፓርቲዎች ቢሮ እንዲከፈቱ፣ የፖለቲካ እስረኞች እንዲፈቱና መንግስት የፖለቲካ ምህዳሩን እንዲያሰፋ የሚሉ ጥያቄዎች መሆናቸውን ያስረዱት ከጠበቆቻቸው አንዱ የሆኑት አቶ ከዲር ቡሎ ጥያቄዎቻቸው ምላሽ ባያገኙም ነፍሳቸውን ለማትረፍ ሲባል ሽማግሌዎቹ ባደረጉት ጫና የረሃብ አድማው መቋረጡን ለቪኦኤ አረጋግጠዋል።
አጠቃላይ እነዚህ የሀገር ሽማግሌዎች፣ ባለ ሀብቶች፣ ምሁራን፣ የተለያዩ ህብረተሰቡ ክፍሎች ጥሪ ነው ያቀረቡት በእነዚህ ሰዎች በኩል እንዲገለጽላቸው ነው። እንግዲህ ምንድን ያሉት ቃል በቃል እንግዲህ እናንተ ለኦሮሞ ህዝብ ጥቅም ሲባል፣ ለፍትህ ሲባል፣ ለፍትህ መስፈር ሲባል፣ ለህዝቦች መከበር ሲባል እስካሁን ሞታችኋል፣ ፈጣሪ ያቆይቷችኋል። ነገር ግን ከአሁን በኋላ በዚህ ምግብ አድማ መቀጠል ማለት ከአሁን በኋላ ያለው ሞት የኦሮሞ ህዝብ ለመግደልን ካልሆነ በስተቀር ምንም ፋይዳ ስለሌለው እንድታቆሙ የሚል መልእክት ነበር የነበረው። እንግዲህ ይሄ ሂደት በነበረበት ሁኔታ ኮማንድ ደራርቱ ቱሉ፣ ሌሎችም የሃይማኖት አባቶች፣ ብዙ ሰዎች ነበሩ። ቀርቦ የነበረው ጥያቄ እናንተ ከምትፈልጉት በላይ የኦሮሞ ህዝብ ይፈልጋቸዋል፣ ስለዚህ መቆም አለበት። የኦሮሞን ህዝብ ጥያቄ የትንሹም የትልቁም የአዋቂውም የአባገዳውን የሃይማኖት አባቱንም ጥያቄ አቅርቦ እግራቸው ተወርቆ አልቅሶ አስለቅሶ በኋላ ላይ እሺ ብሏቸው የረሃብ አድማ እንደሚያቆሙ ተስፋ ሰጥቷቸው ነው ትናንት ላይ የተለያዩ የነበሩ አካሄድ ነበር።
በእነ አቶ ጀዋር መሐመድ መዝገብ የተከሰሱ 24 ሰዎች በአርቲስት ሀጫሉ ሁንዴሳ ግድያ ማግስት በቁጥጥር ስር የዋሉ ሲሆን አቃቢ ህግ በሽብር በሰዎች መካከል ግጭት በመቀስቀስ ህገወጥ የጦር መሳሪያን በመያዝና በሌሎች ጉዳዮች ከሷቸው በእስር ላይ ይገኛሉ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ለዘገባው እናመሰግናለን። አድማጮች ተከታዩ መሰናዶ ትምህርት ነው። በኮሮና ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩ ትምህርት ቤቶች አሁን በፈረቃ ማስተማር ቢጀምሩም ከትምህርታቸው ርቀው የቆዩ ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎቹ ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገቢያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርተዋል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችንና ወላጆችን አነጋግራ የሚከተለውን አሰናድታለች።
በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው 9 ወራት ተማሪዎች ለያለ እድሜ ጋብቻ፣ አስገድዶ መድፈር፣ የጉልበት ብዝበዛና ሌሎች ተያያዥ የስነ ልቦና ችግሮች ተጋልጠዋል። በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉ ጥረቶችም ብዙም ስኬታማ አልነበሩም። እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርጓል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም ያፍና ፍንጫ መሸፈኛ ጭንብል እንዲያደርጉ፣ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸውና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ 1 ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶቡስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ።
መናሪያ አመጣ ነበር ወለና በቃ አንድ ሰው ብታመጭ 10 ብር፣ አምስት ሰው ብታመጭ 50 ብር ሰራሽ በቃ መናሪያ የርኩ ማለት ነው። ያመጣው ጧት ለልጅ ሸኛቸዋለሁ፣ ጧት አመጣና ለልጅ ደግሞ 11 ሰዓት ሸኛቸዋለሁ ራሴ። ከዛ ማለት ሰው ምናምን አልተከለከለም፣ መናሪያን መግባት አይቻልም ምናምን ተብሎ አቆምኩኝ። ምንም ነገር በርበሬም ሽሮም እየገዛለሁ ለስምን ገንበረ ሽሮም በርበሬም አሁን መፈሽ የሚሸጠውም ኦቨር ሆና ነው። በአሁኑ ሰዓት ሁሉም ነገር ኦቨር ነው ያለ። ለዕለት ትንሽ ጎርሰ መቼም እምራለሁ ለዕለት ጉሮሮ።
በገቢያቸው መቋረጥ ምክንያት ወይዘሮ አልማዝ እንደ ቀድሞው ልጆቻቸውን በአግባቡ ወደ ትምህርት ቤት መላክ አልቻሉም። በተለይ የመጀመሪያ ወንድ ልጃቸው የሚማርበት ትምህርት ቤት ርቀት ያለው በመሆኑ ለትራንስፖርት የሚሆን አቅም በማጣታቸው ትምህርቱን እንዳቋረጠ በሀዘን ይናገራሉ።
ለልጆቹ ዩኒፎርም አለ፣ ደብተር አለ፣ ሻንጣ አለ፣ የልጅ ቁርስ አለ፣ ምሳ አለ፣ ብዙ ነገር ነው እንጂ እራት አለ፣ ሲመለሱ ከትምህርት ቤት መክሰስ አለ። ያን ታስቢያለሽ። ሴቶ ከፋለ የሚባል ምትማርበት ወንድየው ደግሞ ድርጭቦ ስናቦ ቀበሌ ነው የሚባል ስናቦ ቀበሌ ሶስት ሪያል አትር ትራንስፖርት አለው፣ ግን በእግሩ ነው የሚሄድ። እሱ ብር ምርጫ ስለሌለው ሲመጣም ሲሄድም በእግሩ ነው የሚሄድ። አዎ በእግራቸው ነው የሚሄድ። ወይ ታክሲ ለወዳችን ትምህርት ዛሬ ዳቦ ሶስር ገብቶ ለአንድ ሰው እኮ አሁን ዳቦ እኮ ሶስር ነው እዚህኛ እኮ ገብቷል። ለዳቦ ጣት መግዣ እየጣን በታክሲ እንዴት ልጅ ታስቢያለሽ? አንቺ አንድ ዳቦ እኮ አሁን ሶስር ገብቷል። ነውም አንድ ዳቦ እንግዲህ ቆራሽ ዳቦ ናት ወልሽ እንኳን አይሞላ አንድ ጉርሻ ማለት ና በልቻችን ነው እንግዲህ የሚንቀሳቀሱ ታያችን ለካፉ እዛ ባሪ የገር መንገድ አለ እንደዛው ነው የሚሄድ ራሱ የሚማረው።
በአዲስ አበባም በተመሳሳይ ተማሪዎች ወላጆቻቸውን ለመደጎም በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነችው ስንዱ ተፈራ ናት።
ተማሪዎች ተስፋ ቆርጠው የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው የሚለው ነው። ሴት ተማሪዎች ወደ የራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ መንገድ ላይ ቡና ማፍላት ሊሆን ይችላል፣ መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር በኮሮና ቫይረስ ማለት ነው። በወንዶች ተማሪም ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል።
ተማሪዎች እያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት፣ ሀሳባቸውን የመሰብሰብና በአግባቡ ትምህርት የመቀበል ችግር እንደገጠማቸውም ስንዱ ታስረዳለች።
አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት 3 ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት እያደረግን ነው የምንማረው እና ያየሁት ለውጥ የማስታወስ እንትናችን ከትምህርት ገበታ ላይ ለዘጠኝ ወር ስላቋረጥን ዝቅ እንዳለ ነው ያስተዋሉት። ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግቶ ስለነበር ትምህርታችንን እንድንረሳ አድርጎናል ኮሮና ቫይረስ ማለት ነው።
ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ህጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት ዕውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስንዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች።
አሁን ለምሳሌ በገጠር ያለ እድሜ ጋብቻ አስገድዶ መደፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል እና ጠለፋ የሚታየው አብዛኛው ጊዜ በሴቶች ተማሪዎች ነው።
የባህር ዳር ከተማ ነዋሪ የሆኑት ወይዘሮ አልማዝ ለጊዜው ጎረቤታቸው በነጻ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንች ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እየላኳት ቢሆንም የሷንም ወጪ መሸፈን ካልቻሉ እንደ መጀመሪያ ልጃቸው ትምህርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ለዘገባዋ እናመሰግናለን። በህገወጥ መንገድ የትጥቅ ስልጠና ሲሰጡ አገኘኋቸው ያላቸውን 53 ሰዎች በቁጥጥር ስር መዋሉን የምስራቅ ሸዋ ዞን ፖሊስ መምሪያ አስታወቀ። ፖሊስ ስልጠናውን ፎሌ በሚባል የጥበቃ አገልግሎት ድርጅት አማካኝነት በሶደሬ ሪዞርት ቅጥር ግቢ ውስጥ መከናወኑን ሲገልጽ በጉዳዩ በስም የተጠቀሱት በበኩላቸው ከአንድ ወር በፊት ለተቀጠሩ የጥበቃ ሰራተኞች የግንዛቤ ማስጨበጫ ምክክር እየተደረገ እንጂ ምንም አይነት ህገወጥ ድርጊት አልተፈጸመም ይላሉ። ለዝርዝሩ አሁንም ሙክታር ጀማል።
የምስራቅ ሸዋ ዞን ፖሊስ መምሪያ እንደገለጸው በህገ ወጥ መንገድ የትጥቅ ስልጠና ሲወስዱ በቁጥጥር ስር ዋሉ የተባሉት 53 ሰዎች ናቸው። በተጨማሪ 29 የነፍስ ወከፍ የጦር መሳሪያዎችን በቁጥጥር ስር ማዋሉን የምስራቅ ሸዋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ብርሃኑ ለቺሳ ገልጸዋል።
አባተችለ እንጂ ከናቱሬ አባተ ኢጉንሳ
ስልጠናው ሲሰጥ የነበረው ፎሌ አጠቃላይ የጥበቃ የጽዳትና ስልጠና አገልግሎት በሚባል ድርጅት ነው። ስልጠናው የተሰጠው ደግሞ በሶደሬ ሪዞርት ቅጥር ግቢ ነው። የመዝናኛ ቦታ በመሆኑ መሰል የትጥቅ ስልጠና እዛ መሰጠት አይፈቀድም። በሌላ በኩል በህገ ወጥ መንገድ የተከማቹ የጦር መሳሪያዎች በቁጥጥር ስር ውለዋል። አንድ የምርመራ ቡድን ተቋቁሞ እየመረመረ ይገኛል ነው ያሉት ኮማንደር ብራኑ። ፎሌ አጠቃላይ ጥበቃ የጽዳትና ስልጠና አገልግሎት ድርጅት በበኩሉ ከፌዴራል ፖሊስ፣ ከኦሮሚያ ሰራተኛና ማህበራዊ ጉዳዮች ቢሮ፣ ከአዳማ ከተማ ንግድ ቢሮና ሌሎችም ጉዳዩ ከሚመለከታቸው አካላት እውቅና እና የስራ ፍቃድ እንዳለው ማስረጃ በማቅረብ ህጋዊነቱን ይሞግታል። አያይዞም በቁጥጥር ስር የዋሉ የጥበቃ ሰራተኞችም ከወር በፊት ለሶደሬ ሪዞርት የጥበቃ ስራ ያሰማራቸውና በዕለቱም የሥራ መመሪያ እየሰጣቸው መሆኑን ለስምምነቱም የውል ሰነድ እንዳላቸው ይዘረዝራል። ከቦጆ ሐዋሳ የፍጥነት መንገድ ለሚገነባው ሲሲሲሲ ድርጅት እና በላንጋኖ አካባቢ ለመንግሥት የጂኦተርማል ኤሌክትሪክ ኃይል የሚያመርት ቱሉ ሞዬ ጂኦተርማል ድርጅት እንዲሁም የአዳማ ከተማ ውሃ ፍሳሽን ጨምሮ ከ600 በላይ የጥበቃ ሠራተኞችን ለተለያዩ ድርጅቶች በሕጉ መሠረት መቅጠሩን ለጸጥታ አካላትም ማሳወቁን ለሶደሬ ሪዞርትም በዚሁ መልክ የተከናወ
እየተከወነ ነው ሲሉ የድርጅቱ የጥበቃ ስራዎች ተቆጣጣሪ አቶ ደሳለኝ ፍስሐ ተናግረዋል።
አባን የጉምሳ ኮሌ ሪዞርት ሆቴል ሶደሬት ወጀቶተ የጉምሳ ባይናን ጃተሚ ሰዴት ታን
ፎሌ የጥበቃ ድርጅት ለሶደሬ ሪዞርት በስምምነቱ መሰረት 68 የጥበቃ ሰራተኞችን አሰልጥኖ አሰማርቶለት ነበር። በእለቱ የግንዛቤ ማስጨበጫ ስልጠና እየተሰጠ እያለ ያለምንም ጥፋት ነው በጸጥታ ኃይሎች 53 የሚሆኑ አባላቶቻችን የታሰሩብን። እኛ ከስልጠናው ቀን ቀደም ብለን ለአዳማ ወረዳ ጸጥታ አስተዳደርና ለአዳማ ወረዳ ፖሊስ በደብዳቤ አሳውቀን ፍቃድ በማግኘታችን ሌሎች የፖሊስ አባላቶችን ጨምሮ አመራሮቹ በመድረኩ ላይ ተገኝተዋል ነው ያሉት አቶ ደሳለኝ። በጉዳዩ ሌላኛው ስሙ የተጠቀሰው የሶደሬ ሪዞርትም በበኩሉ ከወር በፊት ከፎሌ የጥበቃ ድርጅት ጋር ጥበቃ ሰራተኞችን የቀጠሩበት የውል ሰነድ እንዳለው ይገልጻል። ተያዙ የተባሉት የጦር መሳሪያዎችንም ሶደሬ ከ10 ዓመት በፊት ከዋቤ ሸበሌ ሆቴሎች በሽያጭ ሲተላለፍ አብሮ የተዛወረ መሆኑን በጥቅምት 17 2003 ተጽፎ በጊዜው የዋቤ ሸበሌ ሆቴል ስራ አስኪያጅ መሆናቸው በተገለጸው በአቶ ኃይሉ ቸርነት የተፈረመ ደብዳቤ በቁጥር የተጠቀሱ 27 ጠመንጃዎች ሆቴሉን ለገዛ ሶደሬ ሪዞርት ማስረከባቸውን የሚያሳይ ማስረጃ አቅርበዋል። የሶደሬ ሪዞርት ስራ አስኪያጅ አቶ ደጎ ሌንጂሶ በዚህ ሂደት ውስጥ ድርጅታችንም ሆነ ፎሌ የጥበቃ ድርጅት የፈጸመው የህግ ጥሰት የለም ይላሉ።
እነዚህ ፎሌ ሴኩሪቲ የተባሉት የጥበቃ አገልግሎት ለመስጠት ከሶደሬ ጋር ውል በገቡት መሰረት የጥበቃ አገልግሎቱን ስራ በተገቢና በስርዓቱ እየጠበቁና እያስጠበቁ የሚገኙ ሲሆኑ የህግ አካላትን በወረዳ ላይ ያሉትን ጸጥታ ዘርፎችን አሳውቆ ልዩ ኃይልም አለ። በዛን ቀን የተገኙ ስብሰባ ላይ ይህንን ስልጠና እያሉ ስልጠናውም ስለ አጠባበቅ፣ ስለ ዲሲፕሊን፣ ስለ ጥበቃ ዲሲፕሊን ሂደትና ስለ አዋጅ ስለ አሰሪና ሰራተኛ አዋጅ ምን እንደሆነ እና ሰራተኛው እንግዳ እንዴት ማስተናገድ እንዳለበት ያንን የተመለከተ ነበረ። ያኑ ቀን በማግስቱ የተከማቸ መሳሪያ አለ በማለት ድርጅቱ የሚጠቀምበት መሳሪያ ነው። መሳሪያውም ደግሞ ድርጅቱ ከዚህ በፊት በፌደራል ስር በነበረበት በሸበሌ መዝናኛ ሆቴል ተብሎ ሲሰራ እንደነበር የሚታወቅ ነው። 2003 ጥቅምት ሶደሬ ሪዞርት ሆቴል ፒኤልሲ ሆኖ ሲዘዋወር የነበረው መሳሪያ እና በርክክብ መልክ ወደ ድርጅቱ ርክክብ የተደረገ እና ድርጅቱም ለጥበቃ ስራ አውሎ እየሰራበት የሚገኝ መሳሪያ እንጂ ለተባለው ወይ ደግሞ እየተወራ ባለው መልኩ አይደለም። ድርጅቱ ለጥበቃ የሚገለበት መሳሪያ ነው።
የምስራቅ ሸዋ ዞን ፖሊስ መምሪያ ሰዎቹን በቁጥጥር ስር አዋልኩ ያለው ከጸጥታ ኃይል እውቅና ውጪ ስለተንቀሳቀሰ መሆኑን ገልጿል። የፎሌ አጠቃላይ የጥበቃ የጽዳትና ስልጠና አገልግሎት ድርጅት ደግሞ ለሶደሬ ሪዞርት የቀጠርኳቸው ጥበቃ አባላት በግንዛቤ ማስጨበጫ ስልጠና ለመስጠት መሆኑን የምስራቅ ሸዋ ዞን ፖሊስ መምሪያ ለአዳማ ወረዳ ፖሊስ እና ለአዳማ ወረዳ ጸጥታ አስተዳደር በ01062013 እና በ19062013 በጻፈው ደብዳቤ ማሳወቁን ይገልጻል። በዚሁ መሰረት የፖሊስ አባላቶችን ጨምሮ የአዳማ ወረዳ ጸጥታ ኃላፊ እና የአዳማ ወረዳ ፖሊስ አዛዥ በመድረኩ ላይ መገኘታቸውን ይናገራል። የምስራቅ ሸዋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ብርሃኑ ሌችሳ ግን የደረሰን ደብዳቤ የለም ነው የሚሉት።
ቆረና ይገሉ ቤስስኔራ ከንጀራን ቀብገሩ ፖሊሲ ጎዲናን ቤስስ
ምርመራውን በምንጀምርበት ወቅት በደብዳቤ አሳውቀናቸዋል የሚሉ ነገር አላቸው። ግን የዞን ፖሊስ አላሳወቁንም። ምናልባት የወረዳ ፖሊስ አሳውቀው ሊሆን ይችላል። የጦር መሳሪያውን በተመለከተ የዋቤ ሸበሌ ሆቴል ሲሸጥ የተዘዋወረ ነው ቢሉም ይህንን የሚያስረዳ ማስረጃ አላገኘንም። እንድናጣራ በተሰጠን የምርመራ ቀጠሮ መሰረት አጣርተን በመለየት ለሕግ የምናቀርብ ይሆናል ነው ያሉት ኮማንደር ብርሃኑ። የምስራቅ ሸዋ ዞን ፖሊስ መምሪያ በቁጥጥር ስር አዋልኳቸው ባላቸው 53 ሰዎች የፎሌ አጠቃላይ የጥበቃ ጽዳትና ስልጠና አገልግሎት ስራ አስኪያጅ ጨምሮ ሰራተኞቻቸውም እንደሚገኙበት ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ይህ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ተናገሩ።